ሰላም ለእናንተ ይሁን። ጋቢና ቪኦኤ ጀመረ ከአሜሪካ ድምፅ። ዛሬ ምሽት አብራችሁን ከቆያችሁ ቀጣዮችን ጉዳዮች ትሰማላችሁ።
ተወሰነ ነገር ቦታው ድረስ በመውሰድ በትክክል ለሚገባቸው እርዳታው ለክክል ሊገባቸው ለሚባል ሰዎች ለማድረስ እና ይህልን አረፍት ለማግኘት ነው እሱ እንደ አላማ የተነሳ።
የሰማችኋቸው መምህር ሰለሞን ድጋፌን ነው። ከ20 ዓመታት በላይ በኖሩበት ደሴ ከተማ ተማሪዎቻቸውን በማስተባበር የሰብአዊ ድጋፍ ሲያዳርሱ የሰነበቱ በጎ አድራጊ ናቸው። ቆየት ብለን ሙሉውን መሰናዶ እንከታተላለን።
የተለያዩ በሽታዎች ለምን ያንን ያህል መጎዳት ውስጥ እንገባለን? ተጨማሪ ገንዘብ ማውጣት አይጠበቅብንም ወይ? ጂም ለመክፈልም ሳይሆን ሰፕልመንት መግዛት አይጠበቅብንም? ይኸው ባለን ነገሮች
አሁን ደግሞ የሰማናት ነዋሪነቷን በደቡብ አፍሪካ ያደረገችው ሰብለ ለማን ነው። ሰብለ በጤናማ መጠጦች ምርት ላይ የተሰማራች ወጣት ናት። ከስራዋ ጋር የተያያዙ ሀሳቦቿን በምሽቱ እንዲሁ ታካፍለናለች። የፍቅረኞች ቀንን የተመለከተ ዘገባም ይኖረናል። እነዚህና ሌሎች ዘገባዎች የተካተቱበትን መሰናዶ ሀብታሙ ስዩም እመራለሁ። ኤልያስ አስማረ ደግሞ የምስልና ድምፅ ምህንድስናውን ይከውናል። ከሁሉ በፊት አጫጭር የዓለም ዜናዎችን እናሰማችኋለን። ኤደን ገረመው።
አመሰግናለሁ ሀብታሙ። አድማጮች በድጋሚ እንደምን አምሽታችኋል። ትላንት እሁድ ሁለት የማሊ ወታደሮች በሰሜናዊ ማሊ በእስላማዊ ጂሃዲስቶች በተደረገ ጥቃት ህይወታቸው ማለፉን AFP ዘገበ። የታጠቁ አሸባሪ ቡድኖች ኒያፊንኬ የተሰኘውን አካባቢን ትላንት ጠዋት የተቆጣጠሩ ሲሆን ማህበራዊ ድረገጾችን በመጠቀምም ለግድያው ኃላፊነት ወስደዋል። የማሊ ወታደራዊ ኃይሎች በበኩላቸው ሁለት ወታደሮችን ብናጣም ታጥቂዎቹ ወገን ደግሞ አምስት ጥቃት አድራሾችን ገለናል ሲሉ አስታውቀዋል። አምስት የተባበሩት መንግስታት ድርጅት ባልደረቦች አርብ ዕለት በጦርነት ከፈራረሰችው ደቡባዊ የመን መጠለፋቸውን ዓለም አቀፍ አካላት በትላንትናው ዕለት አስታወቁ። አምስቱ ሰዎች በደቡባዊ የመን ግዛት በሚገኘው አባያ ከተሰኘው ጠቅላይ ግዛት የመስክ ስራቸውን አጠናቀው ወደ ኤደን ወደብ ሲመለሱ መጠለፋቸውን የመንግስታቱ ድርጅት ቃል አቀባይ ኤሪካ ኔኮ ለኤኤፍፒ አስታውቋል። ቃል አቀባዩ አክለውም የተባበሩት መንግስታት ድርጅት ባልደረቦቹን ለማስፈታት ከባለስልጣናት ጋር በቅርበት እየሰራ ነው ሲሉ አስታውቋል። እስካሁን ድረስም ጠለፋው በማን እንደተፈጸመ ግልጽ የሆነ ነገር የለም። ምዕራባውያን ሀገራት ዩክሬን ከሩሲያ ከተጋረጠባት የጦርነት ስጋት ለመከላከል ትብብራቸውን እየገለጹ ባለበት በአሁኑ ሰዓት የዩክሬኑ ፕሬዝዳንት ቮልዲሚር ዘለንስኪ የጀርመኑን መራሄ መንግስት ኦላፍ ሹልዝን ዛሬ በኪየቭ ተቀብለው ያነጋግራሉ። የጀርመኑ መራሄ መንግስት ኦላፍ ሩሲያ ወደ ዩክሬን ድንበር ወታደሮቿን ማስጠጋቷን በተመለከተ ይሄ እጅግ ሲበዛ አስጊ ጉዳይ ነው ብለውታል። መራሄ መንግስት ኦላፍ ሹልዝ ዛሬ በዩክሬን ያላቸውን ቆይታ ካጠናቀቁ በኋላ ነገ ወደ ሞስኮ በማቅናት ከፕሬዝዳንት ቭላድሚር ፑቲን ጋር በአውሮፓ ስላለው የደህንነት ሁኔታ እንደሚወያዩ ይጠበቃል። አድማጮች ለምሽቱ ያስኩላችሁ አጫጭር ዜናዎች እነዚህ ነበሩ። ከቀሪ ጋቢና ቪኦኤ መሰናዶች ጋር ታምሹ ዘንድ ጋብዛለሁ። ኤደን ገረመው ከዋሽንግተን ዲሲ።
ኤደን ገረመውን ለአጫጭሮቹ ዜናዎቿ እናመሰግናለን። ጋቢና ቪኦኤ ነው እየተመለከታችሁ ያላችሁት። ወጣቶች ላይ የሚያተኩር የአሜሪካ ድምፅ ልዩ መርሃ ግብር ነው። አሁን ወደ ቀዳሚው ዘገባ እንሻገር። በትግራይ ክልል ጀምሮ ወደ አማራና አፋር ክልሎች የተዛመተው የኢትዮጵያ ውስጥ ጦርነት ከፍተኛ ውድመትን አስከትሏል። ጦርነቱ ከተወው ጫና በርካታ ሰዎች ድጋፍ እንዲሹ አስገድዷቸዋል። እነዚህ ሰዎችን ለመርዳት በበጎ ፍቃድ የሚንቀሳቀሱ ሰዎችን በተደጋጋሚ አስተዋውቀናቸዋል። ዛሬ መስፍን አራጌ ወደ ደሴ ከተማ ይወስደንና ከተማሪዎቻቸው ጋር በመሆን የሰብአዊ ድጋፍ ሲያስተባብሩ የሰነበቱትን መምህር ያስተዋውቀናል።
የምንጀምረው ጥያቄ
ሰላሳ አምስት ዓመታትን በዘለቀ የመምህርነት ቆይታቸው ከ20 ዓመት የሚሻገረውን ጊዜ ያሳለፉት በደሴ ነው። በብዙዎች ዘንድ የእውቀት ቀንዲል፣ የሥነ ምግባር ተምሳሌት ተደርገው የሚቆጠሩት የሂሳብ መምህሩ ሰለሞን ድጋፌ አዲስ አበባ ቃቂ አካባቢ ተወልደው ይደጉ እንጂ ደሴ በሳቸው ሕይወት ዘንድ ትልቅ ስፍራ አላት።
በዚህ ባለኝ ሕይወት ጥሩ ምርጥ ጊዜ ያሳለፍኩት እኔ ደሴ ነው። በማስተማርም ምርጥ ተማሪዎች ነበሩ። ያው ጥሩ ቦታ ያሉ ተማሪዎች አሉ። ሌላው ትዳር የመሰረትኩት እዚህ ነው። ልጆች የወለድኩት ሶስቱም ልጆቼን እዚህ ደሴ ነው። እንግዲህ ከሀያ ዓመት በላይ ደሴ ውስጥ ኖሬያለሁ። ትውልድ ያቃቂ ቢሆንም እኔ አሁን ብዙ ነገሬ ወደ ወሎዬነት የሚያደላ ይመስለኛል። ስለዚህ ምንጊዜም የደሴ ነገር ሲነሳ አሁን በጦርነቱ በነበረው በጣም እንትን ውስጥ ነበር፣ እዛ ብንሆንም ጭንቅ ውስጥ ነበር።
ተቀብሎ ያስተናገዳቸው አኑሮ ያጎለመሳቸው ህዝብ በቅርቡ በተቀሰቀሰው ጦርነት ምክንያት እስከ መፈናቀል ያደረሰ ችግር ሲያጋጥመው በዝምታ ማለፍ አልደፈሩም።
በጦርነቱ ጊዜ እዚህ በተለይ ደሴ ተፈናቃዮች ከሌላ ቦታ የመጡ ጊዜ ያኔም ግንኙነት ነበረኝ። የተወሰነ ማገኛትን ከጓደኞቼ የተወሰነች ብር እየላክ የተወሰነ ድጋፍ እናደርግ ነበር።
የችግሩ ስር መስደድ፣ የተጎጂዎቹ ጉዳት መክፋት፣ ከግለሰብ በሚሰነዘር ችሮታ የማይቀረፍ መሆኑን ለመገንዘብ አልተቸገሩም መምህር ሰለሞን። እናም ትናንት ፊደል ካስቆጠሯቸው የቀለም ልጆቻቸው ጋር መከሩ። አቃቂ አብረዋቸው ላደጉት ጓደኞቻቸው የሰውነት ስራ እንስራ ሲሉ መልእክት ላኩላቸው።
ደሴ ደግሞ ጦርነቱ በኋላ በጣም የተጎዱ እዚህ ነዋሪዎች እንዳሉ እሱን ሳይ የተሰማኝ ምንድነው በምን መንገድ መርዳት ማገዝ ይችላሉ የሚለውን ሳስብ የቀድሞ ተማሪዎችን መጠቀም እንደምችል፣ ምክንያቱም ጥሩ አቅም ያላቸው ጥሩ ቦታ ያሉ ተማሪዎች አሉ። እነሱን ብጠይቅ የተወሰነ ነገር አገኛለሁ። እኔም እዚህ ድጋፍ ባደርግ የመንፈስ እርካታ። ስለዚህ ከዛ ውጪም አገር ውስጥ ያሉም የቀድሞ ተማሪዎች በዚህ በኩል እገዛ ለማድረግ ፈቃደኛ እንደሆኑ በብዙ ነገር አሳወቁን።
በአዲስ አበባው ለባዊ አካዳሚ በዳይሬክተርነት የሚያገለግለው የአሁኑ የመምህር ሰለሞን የስራ ባልደረባ የቀድሞ ተማሪያቸው ወጣት ፋሲካ ይማም የመምህሩን ሀሳብ በመደገፍ ብቻ ሳይሆን በማስተባበር ስራው ከፊት ተሰለፈ።
አላማው ምን እንደሆነና የበኩሉን አስተዋጽኦ ለሌሎችም አርአያ ለመሆን አትሊስት የተወሰነ ነገር ቦታው ድረስ በመውሰድ በትክክል ለሚገባቸው እርዳታው ለትክክል ይገባቸው ለሚባሉ ሰዎች ለማድረስ እና እህልን አረፍት ለማግኘት ነው እሱ እንደ አላማ የተነሳው እና ይህም በማድረግ እኔም ከበኩሉ ከጎኑ በመሆን በጣም በማስተባበር እንግዲህ ወደ 180 ሰዎች የሚሆኑ ሰዎችን የተወሰነች ነገር ለመርዳት ሞክረናል።
ለበጎ ተግባር የተጀመረው ጉዞ በጎ ምላሾችን ከያቅጣጫው ተቀበለ። በአገር ውስጥና በውጭ የሚኖሩ የቀድሞ ተማሪዎቻቸው ካላቸው ቀንሰው የአቃቂ አብሮ አደጎቻቸው የልገሳ እጃቸውን ዘርግተው ከ300,000 ብር በላይ የሚገመት ቁሳዊ ድጋፍ ሰብስበው በደሴ ከተማ ሲገኙ እርዳታውን ለመቀበል የተሰበሰበው ብቻ ሳይሆን ሀሳባቸውን ያከበረው ነዋሪ አበጀህ ብሏቸዋል።
እንቅፋት ያገኝብኝ ክፉ ያያቸው እርሜያቸውም ረዥም ይሁን ሀገራችንም ሰላም ይሁን።
ላስታወሱንም ሰዎች እግዚአብሔር ክብርና ምስጋና ይስጥልን።
አሜሪካን ሜሪላንድ ውስጥ በንግድ አማካሪነት የሚሰሩት ተስፋዬ ደሳለኝ አቃቂ የሁለተኛ ደረጃ ተማሪ ከነበሩበት ጊዜ ጀምሮ ጓደኝነት አላቸው። የጓደኛቸውን የድጋፍ ጥሪ የተቀበሉት ድጋፍ የሚደረግላቸው የህብረተሰብ ክፍሎች ያሉበት አካባቢ ድረስ በመምጣት ነበር።
መምህር ሰለሞን በአጋጣሚ አንድ ሃይስኩል ነው የተማርነው። አምንኖረውም አንድ አካባቢ ነው። ቤተሰቦቻችን አንድ አካባቢ ናቸው። ጦርነቱ በጣም አስከፊ እንደሆነ ሁላችንም እናውቃለን። በዛም ምክንያት በድህነት ወለል ላይ የሚገኙ ሰዎች መረዳት አለባቸው የሚለውን ሀሳብ እነ መምህር ሰለሞን ሲያመጡ እኛ ምንም ሄዝቴት አላረግንም። 15 የምንሆን ጓደኛ ማቾች ካለን ከኪሳችን አውጥተን እርዳታ እንደሚሰጥ ፕሮግራም ወጥቶ ነበረ። በዚህ ላይ አልቀርም ብዬ በዛውም የደሴን ህዝብ የወሎን ህዝብ ለማየት ችግሩን ለመካፈል መጥቻለሁ።
እድሜ እየተጫጫነ ጤና እየተጓደለ ሲመጣ በራሳቸው ሳይሆን በበጎ አድራጊዎች ድጋፍ ከሚኖሩት እናቶች መካከል በደሴ አሬራ አካባቢ የሚኖሩት ወይዘሮ ትርንጎ ሽፋው አንዷ ናቸው። በመምህር ሰለሞን የተመራው የበጎ አድራጊ ልዑክ የምግብ ዱቄትና የዘይት ድጋፍ ካደረገላቸው 180 ሰዎች ውስጥ ይካተታሉ።
ምንም መተዳደሪያ የለኝም። ይቺ ሽክነት የምትባል ናት እንጂ ሌላ መተዳደሪያ ምንም የለኝም። ሽክነት ነው የሚባለው። እነሱ እሱን ይረዱኛል እንጂ ሌላ ምንም። እስከ ዛሬ እንደው በጉልበቴም እየሰራሁ ደህና ነበርኩ። ዛሬ ግን ጉልበቴ ሲደክም ጥጥፈትዬ ታግዬ ነበር የምኖረው። አሁን ሲያመኝ ደከምኩኝ። እግዚአብሔር የተመሰገነ ይሁን። መቼም እዚሁ በመኖሬ ልጆች እንዲሁ ማንም እየገደፈ ነው እንጂ ልጅም የለኝ። አልወለድኩ። እንዲሁ የዘመን ልጅ እንዲሁ ያሳደግኳቸው ብዙም በቂ ስራ አልያዙም። ገና ነው። ምንም የምተዳደርበት ነገር ምንም ነገር የለኝም።
ተደራራቢ የጤና ችግር ያለባቸው አቶ አማረ ዳምጠውንም ያገኘናቸው ሰብአዊ ድጋፍ እየተከፋፈለ በነበረበት ሰዓት ነበር።
ቀደም ሲል በድንጋ ቀጥቅጨ ነበር ተደረም። አሁን አግሚ እየደከመ ብዙ አንድ ዘመድ እየረዳኝና እንደዚህ ነው ምኖረው እና የቀድሞ ወታደር ነበርኩኝ ያው ጦርነትም የለኝም አሁን ደግሞ የተጠቃሚ ነኝ HIV እንደገና የሹካር በሽታ አለብኝ እንደገና ግፊት አለብኝ የዚህ በሽተኛ ነኝ እና ምተዳደረው ዘመድ በሚረዳኝ ነው እና አንዳንድ እርዳታ እንደዚህ ሲመጣ እንደዚህ አስተዋሽ አካባቢ ጎረቤት ይረዳኛል በዚያ በዚያ ምተዳደረው የተሰብ የለኝ አንድ ሴት አለች ምሳሽም ኩርቱ ምን እየሸቃቀጥ ባለቤት በቃ እዚህ ነው ምተዳደረው
የወለድኳቸው ልጆች
አስመራ ነው ያሉት ኤርትራ ውስጥ ነው የተወለዱት ዘውን
እርዳታው ከወገን ጎን መቆማችንን ለማሳየት ያህል እንጂ በቂ አይደለም የሚለው ወጣት ፋሲካ በወላጆቻቸው መለያየት ምክንያት ከአቅመ ደካማ አያቶቻቸው ጋር በከፋ ድህነት ውስጥ ለመኖር የተገደዱ ህፃናትን ጨምሮ ረዳት የሌላቸውን የእድሜ ባለጸጎች የጤና እክል ያለባቸውን ችግረኞች መጎብኘታቸውንና ተጠቃሚ ለማድረግ መሞከራቸውን ይናገራል።
በጣም እጅግ በጣም ነው ደስ ያለኝ ምክንያቱም በተለያየ መንገድ እንግዲህ እርዳታ ይሄዳሉ ይመጣሉ አሉዚም ቦታ ላይ እና ለማን እንዴት እንደሚدرس ብዙ አናቀም አሁን ግንኛ በአካል ተገኝተን አንደኛ አደራም ተጥሎብን ነው ብዙ ሰዎች ያን እርዳ የለገሱ እርዳታ ትንሽም ይሁን ትልቅ እርዳታ በአካል መተን ወላጅ አልባ የሆኑ ህጻናትን አካል ጉዳተኞችን በጣም ያሳዝኑ በቃ መንቀሳቀስ የማይችሉ ሰዎችን በመስጠታችን እና ያለውን ሪሊ ሆነ ክፍተት በአግኝተን በትንሽም ቀን ብትሆን ምትገፋ ነገር ማድረጋችን ለተገቢው ሰው የሚመጥን ባይሆንም በብዛት ግን ያገኘነው ሰው ትክክለኛ የሚገባው ሰው መሆኑ ለኛ ልባችን በጣም እንዲሞላ አድርጎታል። የተሰጠንን ማደራ በጓደኞቻችን በሱ ተማሪዎች በባልደረቦች ጭምር በጣም ደስተኛ ሆነን ነው ያገኘነው ነገር ያየነው ነገር ማለት ነው።
የሜሪላንዱ ኗሪ አቶ ተስፋዬ ሰብአዊነት ሃይማኖትና ጎሳ ቀበሌና አካባቢ አይጠይቅም ይላሉ። የመምህር ሰለሞንን የሰውነት ምግባር በአሪያነት በማንሳት
በራሴን በተመለከተ ከደሴ ከወሎ ጋር ምንም ግንኙነት የለኝም ኢትዮጵያዊ ነኝ። መምህር ሰለሞንም በዚሁ መንፈስ ያለ ሰው ነው። በዘር ፖለቲካ ውስጥ ብዙ ምን ኢንቮልቭ የሚያደርግም አይደለም እኔም እንደዛው ነኝ። ስለዚህ አገራችን በፈለገችን ቦታ በየትኛውም ክልል አስፈላጊ ሆኖ ሲገኝ መርዳት እንዳለብን መንቀሳቀስ እንዳለብን እናምናለን ማለት ነው። የኢትዮጵያዊነት መንፈስ ጎልቶ እንዲቀጥል እንፈልጋለን። በዚሁም እንደዚህ አይነት ዜጋ እንዲበረታታ ኤግዛምፕል ሊዲንግ ኤግዛምፕል እንዲሆን እንደሆነ ማምናለን።
ወጣት ፋስካም ጥቂት በጎች ለብዙ መልካሞች መፈጠር መንገድ ቀያሽ ናቸው ነበር ያለው።
ለኔ በጣም የተለየ ድለኛ ሰው ነኝ። በታሪክ አጋጣሚ አቶ ሰለሞን ከልጅነት ከመስተማር ጀምሮ እስከ ትዳሬ ድረስ ይዳረኝ እሱ ነው። አብረን በስራ ላይ ብዙ ነገሮች እየመከረ የማኔጅመንት ስራዎች ላይ ነው መሰራ በኃላፊነት ደረጃ እዛም ላይ ሆኜ ጭምር በጣም ብዙ ስራዎችን እየሰራ ለኔ በአይኔ ማየው አርአያ ያርገኝ መስደው ሰው ነው። so በዛ ድለኛ በመሆኔ አሁንም በዚህ በጎ ስራ ላይ ሌላ ትምርት ያስተማረ ነው ያለው እና ሂሳብ መምህር ብቻ አይደለም አቶ ሰለሞን ለኔ so ህይወትም ማስተማሪ ነው። በትዳሩ በጣም የሚገርም ህይወት የሚኖር ሰው ነው። በአጠቃላይ በስራ ቦታ ላይ ያለው ዲሲፕሊን በጣም የሚገርም ነው። በሁሉም ነገር ለኔ አርአያ ነው። so እንደዚህ አይነት ሰዎች ለወጣቱ ትልቅ የሆነ መሰረት ናቸው ፋውንዴሽን ናቸው ብዬ ነው ማስበው። so በዚህ ሰዓት ማድረግ አለብን ብዬ ማስበው አቶ ሰለሞን ዛሬ የሰራው ስራ ዘላቂ ስራ አይደለም። በጣም ትንሽ ነገር ነች ግን ለኛ መንሻ ትልቅ ስፕሪንግ ነው የሚሆነው። እሱ ላይ ተነስተን በዚህ ጊዜ በዚህ ልምዱ ይሄን ያክል ከሰራ እኛስ በዚህ ሰዓት ምንድነው የምናረጋው የሚለው ነገር በራሳችን ተነሳሽነት ያቅማችንን ማድረግ ቢቻል በዘላቂ መንገድ ሊፈታ የሚችል ነገር ነው።
መምህር ሰለሞንም አሁን ለጨበጡት አስተሳሰብ የወጣትነት ጊዜያቸውን ያሳለፉበት የወሎና የአካባቢውን ህዝብ ዘመን ተሻጋሪ ትውፊት አጥነቀዋል።
ደሴ አንድ ለየት የሚያደርገው ነገር አለ። አሁን ባለፈው ጥምቀት ሲከበር የሶሻል ሚዲያ ላይ ሁሉ ሳይ ነበር በየጊዜው እዛም ላሉ ጓደኞቼ ሁሉ የማወራው ነገር አለ። አልሐምዱሊላህ ታቦታችን በሰላም ገባ ሚል የሰኞ ገበያ ጊዮርጊስን አጅበው እንዲህ ያንጉዲ ሃይማኖት እንትን ሳይኖር እዚህ ያለው ፍቅር በተማሪዎችም ድሮ መታያለ ክርስቲያኑ ሙስሊሙ ሁሉም አንድ ሆኖ በአለም በጋራ ማክበር እንዲህ ያለ ነገሮች እዚህ ተለመደ ነገር ነው። እኔ እንደውም ምንድነው ዛሬ ኮሜንት ሁሉ እንትን ብያለሁ ምን አለ ሌሎቹ ከዚህ ቢማሩ የሚል እንትን አለ።
የሰጪ ትርፉ የህሊና አርካታ የተቀባይ ደግሞ አለኝታ አለኝ ብሎ መመካቱ ቢሆንም ስራው ተጀመረ እንጂ አልተጠናቀቀም። እንደ መምህር ሰለሞንና ጓደኞቻቸው ለአሜሪካ ድምጽ ሬዲዮ መስፍን አራጊ።
መስፍንን ለቀደመው ዘገባ እናመሰግናለን። በመከታተል ላይ ያላችሁት ጋቢና ቪኦኤ ነው ከአሜሪካ ድምፅ። ወደ ቀጣዩ ዝግጅት ስንሻገር ኤደን ገረመው ከአንዲት ወጣት ጋር ታስተዋውቀናለች። እንግዳችን ነዋሪነቷ በደቡብ አፍሪካ ያደረገች የጤና ባለሙያ የአካል ብቃት እንቅስቃሴ አሰልጣኝና ጤናችን የተሰኘ የንግድ መለያ ያለው ጤናማ የሆኑ የኃይል መጠጦችን ወይንም ደግሞ ጭማቂዎችን የሚያዘጋጅ ተቋምም ኃላፊ ናት። የደንገረሙ ሰብለ ለማን አነጋግራ ተከታዩን አሰናድታለች።
ሰብለ ለማ የባለብዙ ሙያዎች ባለቤት ናት። ውልደቷ አዲስ አበባ፣ እድገቷ ደግሞ በናዝሬት ከተማ ሲሆን የነርስነት የጤና መረጃ ስርዓትና ቴክኖሎጂ ትምህርቶቿን ደግሞ አዲስ አበባ፣ ህንድና ዩናይትድ ስቴትስ ውስጥ ተምራለች። ትምህርቷን ከጨረሰች በኋላ አገልግሎቷን አዲስ አበባ ውስጥ ብትጀምርም ከጊዜ በኋላ ግን ፓኪስታን መጓዟን ትገልጻለች። እዛ ከደረሰች በኋላ ራሷን ለመንከባከብ ብላ የጀመረቻቸው እንቅስቃሴዎች ደግሞ ህይወቷን እንደቀየረው ትገልጻለች።
ለተወሰነ ጊዜ 2 ዓመት ፓኪስታን ነበር የምኖረው፣ ፕሮጀክት ላይ ማለት ነው እንደዛ። ስለዚህ ያንን 2 ዓመት ስፖርት ይረዳሻል አላደል፣ ፎከስ ለራስም ራሱ ውጭ ሀገር ብቻሽን ስትኖሪ ያለው እንትኖች አሉ፣ ተጽዕኖዎች እና የሚጫኖች ነገሮች አሉ ከስራ በኋላ። ከዛ ስፖርት እኮ ይጠቅማል በጤናም እንደ ጤናም ባለሙያነቴ እስቲ ለራሴ ልሞክረው አላደል። በራሴ ሞከርኩ። ዝም ብዬ እዛው ሳሎን ውስጥ ሮጥ ነበረ፣ ያው ውጪ መውጣት ብዙም ስለማይቻል ስለነበር ማለት ነው። አምን እያደረግን ስፖርት ሰራ ነበረ። ድንገተኛ ክፍል ነበር የምሰራው እና አብዛኛው ሰው መምጣት የማይገባው በሽታ መጠበቅ የምንችለውን ነገር ላይ እስከ ሞት ድረስ ያደርሰናል እና ብዙ ሰዎች ሲሞቱ ሳዩ ቤተሰብ ገንዘብ በጣም ሲያወጣ አላል የስኳር በሽታ የተለያዩ በሽታዎች ለምን ያንን ያህል መጎዳት ውስጥ እንገባለን? ተጨማሪ ገንዘብ ማውጣት አይጠበቅብንም ወይ? ጂም ለመክፈልም ሳይሆን ሰፕልመንት መግዛት አይጠበቅብንም? ይኸው ባለን ነገሮች፣ ቤታችን ባፈራው ነገሮች፣ ቲማቲም፣ አትክልት፣ አቮካዶ ሊሆን ይችላል፣ ዝኩኒ ሊሆን ይችላል፣ ባለን ነገር ያለንን እየበላን ግን በአቅማችን ደግሞ 2-3 ኪሎ ሜትር እየሮጥን የልባችንን ምት፣ ጤናችንን፣ ስኳር፣ ደም ግፊት መቀየር እንችላለን እና
ከጊዜ በኋላ ነዋሪነቷን በደቡብ አፍሪካ ደርባን ከተማ ያደረገችው ሰብለ ሙሉ ለሙሉ ወደ ጤና ማማከርና የስፖርት አሰልጣኝነት የተሻገረች ሲሆን በተለይም ኮቪድ-19 ወረርሽኝ በብዙዎች ላይ ያሳደረው አካላዊና ስነ ልቦናዊ የሆነ ጫናን ለመዋጋት ስፖርቱ ትልቅ ጠቀሜታ ነበረው ትላለች።
ከዛ ኮቪድ ሀፕን ሲያደርግ ደግሞ የብዙ ሰው ፔን ታያለሽ፣ መጎዳት፣ ከቤት ውስጥ መስራት፣ የጭንቅላት ሰውነት መወፈር፣ ራሳችን መጠበቅ ምን ያህል እንደሚረዳ ለኢሚኒታችን፣ በተለይ ሰውነታችን የበሽታ ተከላካይነቱን ኢነርጂ በጣም እንደሚቀይር ሳይ በቃ አሁንማ ህዝብ እንትን አስቀድመን መጠንቀቁ ላይ በደንብ ፎከስ ማድረግ አለብን፣ እሱ ላይ በደንብ መሰራት አለበት ብዬ አሰብኩኝ። ስለዚህ
የሰው ልጅን ሰውነት እንደ መኪና፣ የሚመገበውን ምግብ ደግሞ ከንጹህ ዘይት ጋር የምታነጻጽረው ሰብለ ሰውነታችን ጤናማ የሆነ ምግብ ከተመገበን ኃይል ማግኘትና የበሽታ መከላከል አቅሙ እንደሚጨምር በመገንዘብ ያንን ለማበረታታት ጤናችን ስትል የሰየመችውና እንደ ቀይ ስር፣ ዝንጅብልና ዝኩኒ ካሉ ተፈጥሯዊ ግብዓቶች የሚዘጋጅ መጠጥ አዘጋጅታ በመሸጥ እንዲሁም ቅመማውን በማስተዋወቅ ሰዎች ጤናማ ህይወትና አመጋገብን እንዲከተሉ ማድረግ መጀመሯንም ትገልጻለች።
ጁሱን መጀመሪያ ትሬኒንጉ ላይ ነበር ፎከስ የማደርገው። ልክ ኮቪድ ሲመጣ እንዴ አትሊስት ባለን ነገር ኢሚኒቲያችን ማስተካከል እንችላለን። ከዛ በደንብ እንደ ብራድ መጀመሪያም የፊትነስ ጊር እና እንትኑን ነበር የምሰራው፣ ማሰልጠኑ ነበር የምሰራው። በኋላ ግን ይሄ ጁስ እንደውም ለህዝቡ መድረስ አለበት፣ መድረስ እንኳን ባይችል ሌላ ሀገር እንኳን ቢኖሩ ቤታቸው እንዲሰሩ ሬሲፒው መድረስ አለበት፣ አሰራሩ ራሳቸው እንዲጠብቁ ማለት ነው አስቀድመን። ስለዚህ ያው ልክ ኮቪድ ትንሽ ቀለል ሲል ስፖርት ማሰልጠኛ ቦታዎች፣ ዮጋ የሚሰራባቸው ቦታዎች፣ ከዛ የራሴንም ሱቅ ከፈትኩኝ እና ሰፕላይ ማድረግ ማለት ነው ለሁሉም ሊደርስ ዴሊቨር እናደርግ ነበረ። ምክንያቱም ሰውነታችን በደንብ ይሰራል። በቃ አንዳንድ አሁን አንዳንድ መኪና ጥሩ ዘይት ከሌለው እና ጥሩ ዘይት ሳይኖረው እና በጣም ሜንቴን ያልተጠበቀ መኪና ሲሆን ቶሎ ቶሎ አይሰራም እና ቶሎ በፍጥነት ላይነዳ ይችላል። ልክ እንደዛው ነው ሰውነታችንም።
ሰብለ ከዚህ በተጨማሪም አፍሪካዊ ንድፍ ያላቸው የስፖርት ልብሶችንም ለገበያ ለማቅረብ እየጣረች ትገኛለች።
ያው በአመት አንዴ ቢያንስ እሄዳለሁ ኢትዮጵያ እና የመጀመሪያዎቹ ጊዜዎች ሲሄድ በተለይ ስፖርቱን በጣም ከጀመርኩት በኋላ ሲሄድ የሆነ ነገር መግዛት ስትፈልጊ አታገኝም እውነት ለመናገር በተለይ የስፖርት ነገሮች ላይ እና በጣም መፈለግ አለብሽ። ካለም ውድ ነው በጣም ከውጭ ስለሚገባ ማለት ነው። እሺ ይሄ ነገር አስፈላጊ ነው፣ ስለዚህ ምናልባት አክሰሰብሊቲውን አቅርቦቱን ማምጣት ይቻላል ከሌላም ሀገር ሳይሆን ውድም ሳይሆን በቀላሉ መግዛት የምንችለው። ከዛ በኋላ ሳየው እዚህም ከጀመርኩት በኋላ ብዙ ሰዎች ይወዱታል የአፍሪካን ፓተርኖች ዲዛይኑን ሳየው እኔም ፈልጋለሁ። እሺ በጣም አሪፍ። ከዛ ኢንስታግራም ላይም ለቀኩትኝ። ከዛ አይ ቲንክ የትም ሀገር ብንሆን የራሳችን የሆነ ነገር ደስ ይለናል አንዳንዴ። ስለዚህ እሱን ሳየው በጣም ትልቅ ነው ሀሳቤ። ግን አሁን መጀመሪያ የመጀመሪያውን አቅርቦት ለማድረግ ያሰብኩት በተለይ በዚህ ዓመት ወደ ኢትዮጵያ ነው።
ማህበራዊ ሚዲያው በመላው ዓለም ከሚገኙ ተጠቃሚዎች ጋር እንዳገናኛት ገልጻ፣ በዋናነት ግን በስፖርትና በቴክኖሎጂ የዳበረና እችላለሁ የሚል ወጣትን ለመቅረጽ እየጣርኩ ነው ትላለች።
እሺ ማህበራዊ ሚዲያ በአጠቃላይ መጠቀም ብዙ ሰዎችን ለመድረስ ይጠቅማል። አሁን ብዙ ሰዎች ይደርሱኛል፣ ስላይ ይጽፉልኛል፣ አንዳንድ ችግሮች፣ የሚያልፉባቸውን ነገሮች እንደ ጤና ባለሙያነትም እንደ አሰልጣኝም ለምን ይጠቅማል ሲሉኝ ይሄ ይጠቅማል። አንዳንዶቹ ደግሞ አብረው መሰልጠን ይፈልጋሉ፣ ስለዚህ ኦንላይን አሰለጥናቸዋለሁ። በጣም መጠቀማቸውና ብዙ ሰው የደረስኩበት አለ ብዬ ማስባቸው ሁለት ናቸው። አንደኛው ያው ኢንስታግራም ነው። ኢንስታግራም ደግሞ በደንብ መልዕክት መላላክ ስለሚቻል ሲጠይቁኝ መመለስ ይቻላል። ሁለተኛው ቲክቶክ ነው። ቲክቶክ ደግሞ በጣም መቀየር እንፈልገው ወጣቱን ነው። ስፖርት መስራቱና ጠንካራ መሆኑ ብቻ ሳይሆን በጣም ማይንድሴት ያስተካክላል፣ አስተሳሰባችንን ይቀይራል እና ይሄ ወደፊት ወደ ጥሩ ነገር ፎከስ የሚያስተውል ወጣት አለ አይደል? እንደሱ አይነት ወጣቶች ማሻሻል ነው እና አብዛኛውን ወጣቶች ደግሞ መድረስ የምትችው ቲክቶክ ላይ ነው እንዳየሁት እና 19 ዓመት 20 ዓመት ግን ይህም ይቻላል ለካ ከቤት መስራት ይችላለሁ ለካ መሮጥም ይችላል መራመድም ላይ ይችላል በቃ እና ልክ ስፖርት ደግሞ የኮግኒቲቭ ፈንክሽናችን በጣም ስለሚያስተካክል የአእምሮ ሲግናሎቻችን ስለሚያስተካክል የፈጠራ ችሎታቸውን ያዳብራል። ችግሮችን እንዴት ነው መቀበል ማስተናገድ የምንችለው የማይሆን ባህሪ ውስጥ የማይሆን ነገሮች ውስጥ አላል ወደ መጠጥም ወደ ሲጋራም ወደ የማይሆነው ነገሮች ውስጥ የሚገባ ትውልድ ሳይሆን ወደፊት የተሻለ ከኛም የተሻለ መልካም ነገር የሚሰራ ትውልድ ያመጣል ብዬ ስለማስብ ቲክቶክን በጣም እጠቀመዋል።
ሰብለ ለማ ጤናችን የተሰኘ ድረገጽ ኢንስታግራምና ቲክቶኮች ላይ እለት እለት የተለያዩ የኤሮቢክስ እና የዮጋ እንቅስቃሴዎችን እንዲሁም ተፈጥሯዊ አመጋገቦችን እያስተዋወቀች ሰዎች ንቁና ጤናማ ህይወት እንዲመሩ ታበረታታለች። ከአሜሪካ ድምጽ ለተጠናቀረው ዘገባ ኤደን ገረመው ከዋሽንግተን ዲሲ።
እናመሰግናለን። በመከታተል ላይ ያላችሁት ጋቢና ቪኦኤ ነው ከአሜሪካ ድምፅ። ዛሬ የቫላንታይንስ ቀን ነው። እንግዲህ ይሄ ቀን በመላ ዓለም የሚገኙ ፍቅረኛሞች አንዳችሁ ለአንዳችሁ ያላችሁን ስሜት በስጦታና በመልካም ተግባራት የሚያሳዩበት ቀን ነው። የቀኑ መነሻ ታሪክ ከምዕራባውያኑ ቢሆንም ፍቅር ዓለም አቀፍ ቋንቋ መሆኑ ቀስ በቀስ በሌሎች ሀገራት ወጣቶች ዘንድም የሚዘወተር አድርጎታል። ዛሬ ወደ ኢትዮጵያ ባህር ዳር ከተማና ቀናና ከጥቂት ወጣቶች ጋር ስለ በዓሉ የተወሰነ እናወራለን። አስቴር ምስጋናው ናት የላከችልን ዘገባው።
ዛሬ የፍቅረኞች ቀን ወይም በእንግሊዝኛ አጠራሩ የቫለንታይን ዴይ ነው። ለወትሮ በባህር ዳር ከተማ የሚገኙ የአበባ መሸጫ ሱቆች በደንበኞች ይጥለቀለቁ እንደነበር የአበባ ሻጮች ያስታውሳሉ። ዘንድሮ ግን ገበያው ተቀዛቅዟል። በነሱ አጠራር ሞተዋል ነው ያሉት። ወጣት ማስተዋል ምክንያት ያለችውም ስትጠቅስ
ማስተዋል ይባላለሁ። ያው ማሽያጭ እስካሁን ምንም አይነት እንቅስቃሴ የለም። እንትን ቃሉንም ለማስታወቅ ያክል ቀይ አላባሽ ለብቻለሁ። ቀይ ጆሮ እና ቀይ ቻፕ ተቀብቻለሁ። ግን እኛ የተለያዩ አዋቂዎችን ሰርተን ዝግጅት ላይ ነን። የሰው እንቅስቃሴ ብዙም አይደለም።
እንግዲህ ከዚህ በፊት ያው የታወቀ ይሄ የአበባ መሸጫ ሱቅ ነው እና ከዚህ በፊት በተደጋጋሚ ያው ቫለንታይን እንዳይቀር ሽያጭ አለና ዘንድሮ ምን ይመስላል?
ዘንድሮ ቀዝቀዝ ያለ ነው። እዚህ በፊት እኛም ቀይ ምንጣፎችን እና አበቦችን ለስንሰን ምናምን ሬዲ ሆነን እንጠብቅ ነበር፣ ሰው የሚገዛ ነበረ። አሁን ግን ካለው ሀገራዊ ወቅታዊ ጉዳይ ላይ ተመልክቶ ቀዝቀዝ ያለ ነው። እስካሁን ምንም አይነት እንቅስቃሴ የለም።
ከዚህ በፊት ቀድመው የሚያዙ ሰዎች ነበሩ፣
ሆቴሎች እና የተለያዩ ሰዎች የመጡ እንሰራላቸው ነበረ። ዘንድሮ ከአምነው የቀነሰ ነው። ዝም ብለን ሰርተን እንደዚህ እንደምታያቸው አዘጋጅተን የቀረብናቸው ነው። ሆቴሎችም ቀዝቀዝ ያለ ነው።
አበባ ሲገዛ ያገኘው ዕለቱን አስቦ ፍቅርን መግለጽ ለተወሰነ ሰዓትም ቢሆን ደስ ከማይል ስሜት ያወጣል ይላል።
ዛሬ ፍቅረኛሞች ቀን ነው። ለውዴ ነው ልሰጣል እና በጣም ደስ የሚል ይመስላል። እሷ ደግሞ ዘሊጠ ስታየው ምን ደስ እንደሚላት።
ፍቅረኛሞች ናቸው ወይስ ተገብታቸው?
ፍቅረኛሞች ናቸው።
ምን ያህል ጊዜ ሆናቸዋል?
ሶስት አመት።
ሶስቱን አመት በሙሉ ሰጠሃታል?
በየጊዜው ሰጠ።
አበባ ትወዳለች?
በጣም
ቀያ
ቃችን ባለበት እንዲቆይና ደስተኛ እንደሆንኩ እንድታቀ።
ይህንን ባህል ግን አንዳንድ ሰዎች ይሄ ፍቅር አበባ በመስጠት የመገላለጹን ቫለንታይን ዴይ አንዳንድ ሰዎች የውጭ ስለሆነ ለእኛ እንትን አይደለም
ሌሎች ጋር አድርጎ ይኖሩ ይችላል። ግን እኛ ደግሞ አስበን ማድረግ ያለብን ፍቅረኛችን ጊዜያችን ለማሳለፍ ለመጠቀም ባለን ጊዜ ደግሞ ለማስታወስ ያክል አሪፍ ፕሮግራም ይዘ ቀኑ እንኳ ማስታወሱ ደስ ያለ።
አሁን በየአመቱ ገዛለሁ ብለሃል፣ ዘንድሮ እንዴት ነው
ዋጋው? ያው ተወሰነ ልዩነት ይኖረዋል፣ ግን ኪስ አይነካም።
ብዙ አይደለም ከፍቅር ጋር ሲወዳደር
ማሳለፉ ሞረጃለ።
በተዘዋወርኩባቸው አንዳንድ ሆቴሎች እለቱ መረሳቱን አስተውያለሁ። የሆቴል ሰራተኞችም ያረጋገጡት ይህንኑ ነው።
ስሜ አባይነው መለሰ እባላለሁ። ያው የምሰራው እዚሁ ፓፒረስ ሆቴል ሪሴፕሽን ነው። ትናንት እንዴት በጣም ነው የሚከበረው የነበረው። ያው በወቅታዊ ጉዳይ ግን ዘንድሮ አልተከበረም። ከዚህ በፊት ግን ብዙ ደንበኞች ያው የቫለንታይን ዴይን በሚገባ እናከብረው ነበር። እኛም ራሱ በሚገባ ነው ስናከብር ነበር። አሁን ያው የሀገራችን ጉዳይ ብዙ ነገሮችን የሚያስቀር ስለሆነ ትንሽ ዘንድሮ አልተከበረም።
በመላው ዓለም ለምትገኙና እለቱን እያከበራችሁ ለምትገኙ አድማጮቻችን መልካም የፍቅረኞች ቀን ተመኘሁ።
እናመሰግናለን። በነገራችን ላይ አድማጮቻችን እንዲሁም ተመልካቾቻችን ይህ የቫላንታይንስ ዴይ ታሪካዊ አመጣጡ ከ700 ዓመታት በፊት በድብቅ ፍቅረኛሞችን የሚያጋቡ ቅዱስ ቫላንታይን የተባሉ ቄስ ነበሩ። በዚህ አድራጎታቸው ምክንያት በስተመጨረሻም የሞት ፍርድን እስከ መቀበል ደርሰዋል። እሳቸውን ለማሰብ የተጀመረና የተቋቋመ በዓል ነው። ከዛም በፊት ግን ከ2000 ዓመታት በፊትም በጥንታዊ ሮማ በተቻለ መጠን ተመሳሳይነት ይዘት ያለው በዓል የሚከበር እንደነበረም በታሪክ ተቀምጧል። የምታከብሩት መልካም በዓል እንዲሆንላችሁ እንመኛለን። ለዛሬ ያዝንላችሁ መሰናዶ በዚህ ተጠናቋል። ሀብታሙ ስዩም በመስተንግዶው፣ ኤልያስ አስማረ ደግሞ በድምፅና ምስል ምህንድስናው እስካሁን ድረስ አብረናችሁ ነበር። መልካም ሁሉ ግጠማችሁ። በነገው ዕለት እንገናኛለን። ደህና ደሩ።